ሰላም ጤና ስጥልኝ እንደምን አምሽታችኋል የአርብ ምሽት ጥቅምት 12 2014 ዓ.ም የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁ የምዘልቅ ይሆናል። ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ።
የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳው።
የሰማችኋቸው ዶክተር ሄኖክ ዘውዱን ነው። ልጅ በእድሉ አይደግ የተሰኘ መጽሐፍ በቅርቡ አሳትመዋል። እንግዳችን ናቸው። በሌላ በኩል ወጣት የሳይክል ተወዳዳሪም ጋብዘናል።
የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው ያመጣሁት። አሜሪኪ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው ዓመት ነው።
የብስክሌት ተወዳዳሪው ወጣት ኪያ ጀማልና የሰማነው የምሽቱ እንግዳችን ነው። ይህንና ሌሎች ጥንቅሮችንም ይዘናል። ሙዚቃም ይኖረናል። አብራችሁን እንድትሆኑ በድጋሚ እየጋበዝን አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። የተባበሩት መንግስታት ድርጅት የመካከለኛው አፍሪካ ተጠሪ የሆኑ አንድ ከፍተኛ ባለስልጣን ቦኮ ሐራም ለመታት ባደረሳቸው ጥቃቶች ከፍተኛ የመሰረተ ልማት ውድመት የደረሰበትን የቻድ ሐይቅ ሸለቆ አካባቢ ጎብኝተዋል። የመንግስታት ድርጅቱ ልዩ ጸሐፊ የመካከለኛው ምስራቅ ወኪል የሆኑት ፍራንሷስ ሎንሰሪ ፎል ላለፉት 5 ወራት በአጥፍቶ ጠፊ ቡድኑ የሚደርሰው ጥቃት መቀነሱን ተናግረዋል። ፎል እንደሚሉት በቀጠናው የሚገኙ ሀገራት ወታደራዊ ስብስብ የሆነው ግብረ ኃይል አክራሪውን ቡድን ለመዋጋትና ሰላም ለማስፈን የሚያደርገውን ጥረት ለመደገፍ የተባበሩት መንግስታት ድርጅት የዓለም አቀፉን ህብረተሰብ ድጋፍ ሲያሰባስብ ቆይቷል። በመንግስታቱ ድርጅት መረጃ መሰረት በቻድ ሐይቅ ሸለቆ ውስጥ የሚኖሩ ወደ 40 ሚሊዮን የሚጠጉ ሰዎች እጅግ በከፋ ድህነት ውስጥ የሚኖሩ ሲሆን ለዚህ ከፊል ምክንያቱ በቦኮ ሐራም የሚደርሱ ጥቃቶች ናቸው። በአፍሪካ የአየር ንብረት ለውጥ ዙሪያ የወጣ አንድ ሪፖርት አፍሪካ ከሌላው የዓለም ክፍል በተለየ በከፍተኛ ሁኔታ እንዲሁም በፍጥነት እየሞቀች መሆኑንና በለውጡ የማይበገር ማህበረሰብ ለመፍጠር የገንዘብና የቴክኖሎጂ እርዳታ ሊደረግላት እንደሚገባ አስጠንቅቋል። አፍሪካ ከጠቅላላው የዓለም ህዝብ 17 ከመቶ የሚሆነው የሚኖርባት ቢሆንም ወደ ከባቢ አየር የሚለቀቀውና ለአየር ንብረት ለውጥ ምክንያት የሚሆኑት ግሪን ጋዞች ልቀት ተጠያቂነቷ 4% ብቻ ነው። ሪፖርቱ እንደሚለው ተለዋዋጭ የአየር ንብረት በከፍተኛ ሁኔታ የሚጨምር የሙቀት መጠን እንዲሁም የአየር ንብረት ለውጥ የሚያስከትላቸው ከፍተኛ የአየር ሁኔታዎች በዓለም ዙሪያ የተከሰቱ ቢሆንም በአፍሪካ ግን በተደጋጋሚና እጅግ በተጠናከረ ሁኔታ እንደሚከሰቱ አስታውቋል። የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ አባል ሀገራት ትላንት በጀመሩ ስብሰባ ላይ የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ባደረጉት ንግግር አባላት ሀገራቱ ከራሽያ ጋር ያላቸው ግንኙነት ከቀዝቃዛው ጦርነት ወዲህ በጣም በወረደ ደረጃ ላይ እንደሚገኝ ተናግረዋል። ስቶልተንበርግ ይህን ያሉት የኔቶ አባላት የመከላከያ ሚኒስትሮች የሁለት ቀን ስብሰባቸውን በብራስልስ በጀመሩበት ወቅት ነው። በስብሰባው ላይ ስለ አፍጋኒስታን የጸጥታ ጉዳይ ዎች ከሩሲያ ጋር ስላለው ውጥረትና ስለ ቴክኖሎጂ ፖሊሲዎች ውይይት እንደሚደረግ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ረቡለት ብራስልስ እንደገቡ በትዊተር ገጻቸው ባሰፈሩት ቃል የመጣሁት ኔቶ ወታደራዊ ቁመናውን ወደፊት ለሚከሰቱ ፈተናዎች ዝግጁ በሚያደርገው መንገድ እንዲስተካከል በመግፋት ለማገዝ ነው ብለዋል። ስቶልተንበርግ በበኩላቸው የመከላከያ ሚኒስትሮቹ አፍጋኒስታን የአሸባሪ መደበቂያ እንዳትሆን ለመከላከል ስለሚቻልበት መንገድ እንደሚወያዩ ገልጸዋል። በተጨማሪም ከአፍጋኒስታን በአየር የወጡት ብዛት ያላቸው የሀገሪቱ ዜጎች በመሸጋገሪያ ማዕከሎች ሳይቆዩ የኔቶ አባል ሀገሮች ተቀብለው ማስፈር እንደሚገባቸው ሚኒስትሮቹ የሚነጋገሩበት መሆኑን የኔቶ ዋና ጸሐፊው ገልጸዋል። በመጨረሻም ዩናይትድ ስቴትስ ከ100 ለሚበልጡ የዓለም ሀገሮች የለገሰችው የኮቪድ-19 ክትባት ድጋፍ በዛሬው ዕለት 200 ሚሊዮን ደፍኗል። ይህንንም አስመልክቶ ዋይት ሀውስ ፕሬዝዳንት ጆ ባይደን ለዓለም የክትባት ክምችት መገኛ እንሆናለን ሲሉ የገቡትን ቃል ያሳካ ብሎታል። የኮቪድ-19 ክትባት ድጋፉ በተፋጠነ መንገድ ለባለዝቅተኛ ገቢ ሀገሮች ተልኳል። ባለፈው ሳምንትም ዋይት ሀውስ በሰጠው መግለጫ ለአፍሪካ ህብረት 17 ሚሊዮን የጆንሰን ኤንድ ጆንሰን ክትባቶች እንደሚልክ አስታውቋል። ይህም 55 አባል ሀገሮች ላሉት ድርጅት ዩናይትድ ስቴትስ የላከችውን የክትባት ድጋፍ ወደ 55 ሚሊዮን ነጠላ ክትባቶች ያሳድገዋል። ባለፈው መስከረም ወር ፕሬዝዳንት ጆ ባይደን ዩናይትድ ስቴትስ ለባለዝቅተኛና መካከለኛ ገቢ ሀገሮች ከ1 ቢሊዮን በላይ ክትባቶች ለመለገስ እቅድ እንዳላት ይፋ ማድረጋቸው ይታወሳል። በሌላ በኩል ዋይት ሃውስ በአለም ዙሪያ ክትባቱ ለብዙዎች ባልተዳረሰበት በዚህ ወቅት የኮቪድ-19 ክትባት የወሰዱ አሜሪካውያን ማጠናከሪያ ክትባት እንዲወስዱ ግፊት እያደረገች ነው የሚል ነቀፋ ገጥሟታል። የአስተዳደሩ ባለስልጣናት በበኩላቸው ነቀፌታው ተገቢ እንዳልሆነ ይናገራሉ። አሜሪካውያንን ከቫይረሱ እየጠበቅን ክትባቱን ለሌሎችም ማካፈል እንችላለን ብለዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
የጋቢና ቪ የአርብ ምሽት ጥቅምት 12 2014 ዓ.ም የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። አሁን ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። በድሬዳዋ ከተማ የሚኖረው ኪያ ጀማል የ18 ዓመት ወጣትና የ12ኛ ክፍል ተማሪ ነው። በሞስኮ ኦሎምፒክና በሌሎችም ዓለም አቀፍ ውድድሮች ኢትዮጵያን በብስክሌት ስፖርት በመወከል ገናና የስኬት ታሪክ ያለው የጀማል ሮጌራ ልጅ ነው። ልጁ ኪያም እንደ አባቱ ሁሉ ከትምህርቱ ጎን ለጎን በብስክሌት ስፖርትም ሆነ በቀለም ትምህርት ስኬትን ማስመዝገብ ጀምሯል። አዲስ ቸኮል አነጋግሮታል። ወደ ዘገባው እንሻገር።
ኪያ ጀማል የ12ኛ ክፍል ተማሪና የ18 ዓመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው ዓመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምሯል። ለዚህ ጉዞ በዋናነት አባቱ ጀማል ሮጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል።
ያው አባቴ ጀማል ሮጎራ ይባላል። የኢትዮጵያ 3 ጊዜ የብስክሌት ሻምፒዮናና እንዲሁም የ1980 እንደ አውሮፓውያን አቆጣጠር ኦሎምፒክ ተሳታፊ ነው። እንግዲህ ብዙ ታሪኮች አሉት። አባቴ በብስክሌት ከ10 አመታት በላይ አሳልፏል። ይሄም ደግሞ ብዙ ውጤቶችና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ ኦል አፍሪካን ጌምስ ማለት ነው፣ በጣሊያን በራሽያ የተለያዩ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና እኔም ደግሞ ወደዚህ ስፖርት የገባሁት የእሱን ፈለግ አይቼ እና ከህፃንነቴ ጀምሮ ሳይክል ይገዛልኝ ነበረ ገና የሶስት አመት ልጅ እያለሁ እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የእሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች እያየው ነበር ያደግኩትና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ 10 አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድሬን ያረኩት ያው 10 አመቴ ላይ ነው እና 10 አመቴ ላይ ደግሞ ትንሽ ከባድ ነበር። የመጀመሪያው ውድድሬ በጣም ፈታኝ ነበር። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘውም። ውጤቱን ደግሞ ባስታወስ 15ኛ ይመስለኛል ወጣው። ግን ያው ከዛ ቀስ በቀስ ልምምድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣሁበት ውጤት አለ። ይሄ የገባሁት ከሁለት አመት በፊት ነው። በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛል አሁን እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው ኪያ ያመጣሁት። አሜሪካ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው። አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣሁት። ከዛ በመቀጠል ያለው ደግሞ አንደኛ ነበር የወጣሁት እና ያ ነው የመጀመሪያው ትልቁ ውጤቴ ለእኔ አገር አቀፍ በሆነ ውድድር ላይ።
ኪያ ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝተዋል።
ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን አጋሮች አሉ። ሁለት ሌላ አሚር ጃፈርና ዘሪውን የሚባሉ እና ከነሱ ጋር ነበር ግብጽ ኤር ነው ግብጽ ሜደና አሪፍ ቆይታ ነበር የመጀመሪያ የብሔራዊ ቡድን ተሳትፎ ነበር እዛም ጥሩ ውጤት ነበር 12ኛ እና 20ኛ ነበር የወጣውትኝ እግዚአብሔር ይመስገን አሪፍ ነበር ብዙ የተማርኩበት ነው ብዙ ልምድ የቀሰምኩበት ውድድር ነበር ከዛ ከተመለስን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበርን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት
ከወር በፊት ደግሞ በቤልጅየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኖ እንደጀማሪ ጥሩ ውጤት እንዳመጣ ይናገራል
አው ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጅየም ተካሄዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ አስመዘገብኩትና ያው በዚህ አመት አገር አቀፋዊ ውድድር ሁለተኛ ያረግ ነው በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበር ተመርጬ እዛ ላይ ልሳተፍ የቻልኩትኝ በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበር የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ እዛ ከገባው በኋላ ግን የዓለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል ሌላም ሁለት ተጫዋቾች ነበር እዛ ላይ ተሳተፍ ነው በ19 በታችና 23 አመት በታች ኢትዮጵያን ወክለን ሁለታችን ነበርን እና በጣም ሀሪፍ ጨዋታ ነበር እሱም ትልቅ ልምድ ያገኘውበት ነው ከአለም ኮኮቦሽ ጋር ነበር የተወዳደር ነው በጣም ሀሪፍ ነበር ትልቅ ኤክስፒሪየንስ ነው ለኔ ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው የግል ሰዓት ሙከራው ላይ ከአለም 69ኛ ነው የወጣሁት ከአፍሪካ የሰዓቱ አንደኛ ነው ሲታይ ከነበርነው ሞሮኮ አልጄሪያ ሳውዝ አፍሪካ ኢትዮጵያና ሩዋንዳ ነበርን ያው እኛ ሁለት ምንሆንም የተቀሩት አራት ያሰለፈም አለ እንደ ያላቸው የብር አቅም ነው ሶስትም ያሰለፉ ሀገራቶች ነበሩ ከዛ አንፃር አንደኛ ነበር የኔ ሰዓት እና ደስ የሚል ነው ሁለተኛው ውድድር ላይ ደግሞ የጎዳና ውድድር 87ኛ ነው የጣሁት መጀመሪያው ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበር ተነስቼ ያው ውድድሩን ለመጨረስ ጥረት አድርጌቻለሁ 174 ተጫዋች ነበርን በአጠቃላይ ውድድር ላይ የገባነው ከተለያየ ዓለም እና የሁለተኛው ውድድር ላይ ደግሞ ከአፍሪካ 3ኛ ነው ውጤቴ እና ደስ ይላል
ኪያ ስለ ወደፊት ህልሙ ይናገራል
ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ ከልጅነቴ ጀምሮ የነበረኝ ህልም ነው እና ማሁን መንገዱ ተጀምሯል ብዬ ነው የማምነው ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው ድሎች ላይ በደንብ ተሳትፎውን ያጠናክሬ ተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ ያ ነው ትልቁ ግቤ እየሰራሁትም ያለሁት ለዛ ነው ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ የዓለም ሻምፒዮን በየአመቱ የሚደረግ ውድድር ነው ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ የማምጣት ህልም አለኝ
ኪያ ጀማል በብስክሌት ውድድር የንስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው
ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ ያው በትምህርቴ ቤተሰብም በጣም ነው የሚያግዘኝ ከአንድ እስከ ሶስት ማለት ነው እና አሁን 10ኛ ክፍል ማትሪክ ፈተና አልነበረም በእኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበር የወጣሁት ከዛ የፎርዝ ኳርተር ደግሞ ሁለተኛ ሶስተኛ እንደዛ ነው ውጤቴ
በብስክሌት ህይወቱ ፈርቀ ቀደደለት አባቱ ባሻገር ወላጅ እናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ኪያ ይናገራል ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው
እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው እና በጣም ነው የማመሰግነው እናትና አባቴን ወዳቸዋለሁ አክብራቸዋለሁ ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ እና ሌላው የድሬዳዋን ህዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ ከጎኔ ሆኖ አንድ ላይ ሲጨናነቅ ነበርና በኦንላይንም ውድድሩን እያየ ሲደግፍ ነበረ በጣም አመሰግናለሁ የኢትዮጵያ ህዝብ አጠቃላይ በጣም ነው አመሰግናለሁ የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ ጓደኞቼ ቡድን አጋሮቼ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ አንዲውም የድሬዳዋ ፖሊስ ክለብ አማራሮችን በጣም ላመሰግን ፈልጋለሁ
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። ዝግጅቶቻችንን በቴሌቪዥን በኢትዮሳት ላይ በሳተላይት ታገኛችኋላችሁ። እንዲሁም በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም በድረ ገጻችን ቪኦኤ አማሪክ ላይ ልትከታተሏቸው ትችላላችሁ። ተከታዩ ዘገባችን ደግሞ ሌላ ወጣት ሐኪም ጋር ያስተዋውቀናል። በየአመቱ በሺዎች የሚቆጠሩ ህጻናት በተገቢ አስተዳደግ እውቀት እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይህን መሰሉ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የህጻናት ሐኪም የበኩሉን ማበርከት ጀምሯል። ይሄ ሐኪም ዶክተር ሄኖክ ዘውዱ ይባላል። በቅርቡ ልጅ በእድሉ አይደግ የተሰኘ መጽሐፍም በህጻናት ጤና ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። ሀብታሙ ስዩም በመጽሐፉና በተያያዥ ጉዳዮች ላይ ከዶክተር ሄኖክ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ።
እኔም ቪኦኤ ጋቢናዎችን አመሰግናለሁ።
እንግዲህ የህጻናት ጤናና እድገትን የሚመለከት ልጅ በእድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑህ ምክንያቶች ምንድን ናቸው?
መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ በፍቅር በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት።
ዶክተር ሄኖክ፣ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮችንስ ማሻሻል አለባቸው?
እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህፃን ጤና በእንክብካቤ ላይ በአሁኑ ዘመን ማለት ነው።
ለአንባቢያን ባደረስከው ልጅ በድሉ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታስ ይሰጣሉ ብለህ ታስባለህ?
እንግዲህ ልጅ በድሉ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ፣ ልጅ በድሉ ይደግ የሚል አባባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደግን የጻፍኩት እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ 1000 ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህጻናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው።
እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮች ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን?
እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል ለውጥም ያመጣሉ በያስባሉ ነገር ግን ለህብረተሰቡ ከመዳረስ አንፃር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳተመ ወደ ህብረተሰቡ ያበረከትኩት ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸው ዩኒቨርሲቲዎች አሉ ሌሎች መንግስት ያሉኑ ድርጅቶች አንደኛ ይሄን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤና በኢትዮጵያ ላይ እናያለን ብዬ አስባለሁ።
ዶክተር ሄኖክ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ ከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራ።
እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በህክምና አሳልፌያለሁ። እዛ ላይ ከሚያጋጥሙኝ ነገሮችና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጭ ሆነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው።
ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህፃናትን ህይወት እንደምታድን በርካታ ወላጆችንም እንደምትደግፍ አምናለሁ። ላጋራህን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።
ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በኢትዮሳት ሳተላይት ላይ ታገኛችኋላችሁ። ሶስተኛው ዘገባችን ደግሞ ከአየር ንብረት ለውጥ ጋር የተያያዘ ነው። በዓለም ዙሪያ የአየር ንብረት ለውጥ እጅግ አሳሳቢ ችግር ሆኗል። በተለያዩ በባህር ውቅያኖስና ጠረፍ ያሉ ሀገራትን በአየር ንብረት ለውጥ ምክንያት በሚከሰት ከፍተኛ የሆነ ማዕበል ለመጠበቅ ብዙ ስራዎችን እየሰሩ ነው። በዩናይትድ ስቴትስም በተለያዩ ጊዜያት የሚነሱ ወጀቦችና ማዕበሎች አስከፊ አደጋዎችን አድርሰዋል። ይህን መሰል አደጋዎች ከመከሰታቸው በፊት ለመከላከል የተፈጥሮ መከላከያዎችን በድጋሚ በማበጀት የውሃ ከፍታ መጠኑን ለክተው የሚያሳውቁ መጠቆሚያዎችን መግጠም የመሳሰሉ ስራዎችም እየተሰሩ ነው። የቬሮኒካ ኤግሊሲያስን ዘገባ ቀጥዬ አቀርብላችኋለሁ። በቨርጂኒያ በሚገኘው ኖርፎልክ ከተማ በዩናይትድ ስቴትስ ከፍተኛ የሆነ የባህር ጠረር ካለባቸው ቦታዎች ሁሉ ሁለተኛው ነው። ከፍተኛ በሆነው የባህሩ ወጀብ መጨመርም የባህሩን ዳርቻ መልክ እየቀየረው ይገኛል። ይህ ሁሉ ታዲያ በሰዎች ምክንያት በተፈጠረ የአየር ንብረት ለውጥ ምክንያት የመጣ ነው። በአካባቢው በአሁን ሰዓት በስተው የሚታዩ ጨዋማ የረግረግ ውስጥ ሳሮችም እየጨመረ የመጣ ወጀብ ከሌላ ቦታ ያመጣቸው ሲሆኑ ከሚገባው በላይ በስተዋል። የሚጥለው ከባድና ተደጋጋሚ ዝናብ አብም የአካባቢ ነዋሪ እንደሆኑት ወይዘሮ ኒና ኦላንደር ያሉ ሰዎችን ቤታቸው ሙሉ ለሙሉ ተነስቶ ወደ ሌላ ቦታ እንዲጓጓዝላቸው ከፌደራል መንግስት ገንዘብ እንዲጠይቁ አድርጓቸዋል።
ቤታችንን ለማስነሳት የግንባታ ባለሙያው $450,000 እንደሚፈጅ ገምቶልናል። ከዛ ከቤታችን ውጪ ተከራይተንም ቢሆን እየኖርን የቤቱን ዕዳ ደግሞ መክፈል ይኖርብናል።
ይህ እንግዲህ አንድ ቤትን ለማንቀሳቀስ የተጠራ ዋጋ ነው። ባለፈው ነሐሴ ወር ፕሬዚዳንት ጆ ባይደን በአየር ንብረት ለውጥ የሚከሰት አደጋን ለመቀነስ $3.5 ቢሊዮን በጀት ለቀዋል። ይህም ለፌዴራል የድንገተኛ ጉዳዮች ስራ አስኪያጅ ተቋም ያልታሰበ ገንዘብ ሆኗል። ትሬቨር መከሌ በብሔራዊ የውቅያኖስና ከባቢ አየር አስተዳደር ውስጥ ሳይንቲስት ናቸው።
በፌዴራል የድንገተኛ ጉዳዮች አስተዳደርና በሰራዊቱ በኩል የጠረፍ መሰረተ ልማቶችን መምራት ለማስቻል እንዲሁም የፌዴራል ከፍተኛ አውራ ጎዳናዎችን ለወደፊቱ ደህንነታቸውን ለማስጠበቅ ከፍተኛ የሆነ መዋለ ንዋይ ፈሷል።
የባህር ወጀብ ከፍታ መጨመር የዩናይትድ ስቴትስ ብቻ ሳይሆን የመላው ዓለም ስጋት ነው። ናዲያ ቪኖጋርዶቫ ሺፈር በናሳ ውስጥ ሳይንቲስት ናቸው።
ደቡብ ምስራቅ እስያ የባህር ጠለል ጽንፍ የታየባት ሀገር ናት። በዚያ ያለው የውቅያኖስ ዙረት፣ የበረዶና የመሬት ተለዋዋጭነት እንዲሁም በሰዎች እንቅስቃሴ የተፈጠረ የመሬት ቅርጽ ነው።
በዚህ ባለፈው ክረምትም አውሮፓና ቻይና ታሪካዊ የሆነ ጎርፍን አስተናግደዋል። ለዚህ ሁሉ ታዲያ ሳይንቲስቶች ተጠያቂ የሚያደርጉት የአየር ንብረት ለውጥ ነው። በኖርፎልክ ቨርጂኒያ የባህር ሳይንስ ኢንስቲትዩት ባልደረባ የሆኑት ድሬክ ሎፍቲስ የአካባቢውን ነዋሪዎች የባህሩ ውሃ ሲጨምር የሚያስጠነቅቁ 50 ጠቋሚ መሳሪያዎች የታገዙ ቴክኖሎጂዎችን እየገጠሙ ይገኛሉ።
ከውሃ ጠለል በላይ በድልድዩ ላይ ያለውን የውሃ መውረጃ ነው የሚለኩት። የመረጃውን ዋጋ ለመቀነስም ከሳተላይት ይልቅ የሞባይል ኢንተርኔት ይጠቀማሉ።
ከተማዋ ከዚህ በተጨማሪም ትላልቅ የውሃ ፓምፖችን፣ የተሻሻሉ የማዕበል ውሃ መቆጣጠሪያ ስርዓትንና ከብረትና ከኮንክሪት በጠንካራው የተበጁ የጎርፍ ግንቦችንም እየገነባች ትገኛለች። ከዚህ በተጨማሪም 112 ሚሊዮን ዶላር በሚያወጣ መርሃ ግብር ታሪካዊ የሆኑ የከተማዋ መንደሮች ጉዳት እንዳይደርስባቸው እየተሰራ ይገኛል። ካይል ስፔንሰር የከተማዋ የመልሶ መቋቋም ምክትል ኃላፊ ናቸው።
ከሸክላ የተሰራ እርከን መሳይ ውሃ መከለያ እያበጀን ነው። ከአመድና ከአፈር ነው የሚዘጋጀው። ከዚያም በላዩና በዙሪያው ዛፍና ሳር ይተከልበታል። በዛፎቹ ዙሪያም መሸርሸርን ለመከላከል ድንጋይ እናደርግበታለን።
ይህን መሰል ግንባታዎች ታዲያ የአካባቢው ነዋሪ በሆኑት በቴሪ ዌድ መኖሪያ ቤት አካባቢ እለት እለት ጩኸት እንዲበረታ አድርገዋል። ከዚህ ቀደም የነበረው ማዕበል የቴሪ ቤትን ጀርባ በጎርፍ አጥለቅልቆት ነበር። የነበራቸው የመድህን ሽፋን ደግሞ ግማሹን ብቻ ነው ሊከፍላቸው የቻለው። ስለዚህ ቴሪ የወደፊቱን ተስፋ ያደርጋሉ።
So you look at the big picture that yes now
ትልቁን ምስል ከተመለከትን መልሱ አው አካባቢው ተሻለ ይሆናል የሚለው ነው። ነገር ግን ይሄ ሁሉ ጩኸት በአካባቢው ያለው የቤት ዋጋ እንዲያሽቆለቁል አድርጎታል። ነገር ግን ደግሞ እነሱ ስራቸውን ሲጨርሱ አካባቢው የበለጠ ለኑሮ የተመቸ ይሆናል።
የአየር ንብረት ለውጥ እጅግ የከፋ ሁኔታ ላይ በመድረሱ ተፈጥሮ፣ ቴክኖሎጂ እንዲሁም ግንብ መገንባቱ ብቻውን በቂ ላይሆን ይችላል። ዋረን ጆሪጀር የኤልዛቤት ወንዝ ፕሮጀክት በተሰኘ ለትርፍ ያልተቋቋመ ተቋም ውስጥ ባልደረባ ናቸው።
ለወደፊቱ ከዚህ ከጠረፉ ራቅ እያሉ ወደ ከፍታ መውጣት ሳይኖርብን አይቀርም። ምክንያቱም አንዳንድ ሰዎች ረባዳው ውስጥ ስላሉ ወጀቡን ሊቋቋሙት አይችሉም። ስለዚህ በቀጣዮቹ 50 ዓመታት ደግሞ ይህም መቀበልና ከፍ ማለት ይኖርብናል።
በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ሀገራት በአየር ንብረት ለውጥ ዙሪያ በቅርቡ ባወጡት ሪፖርት እንደሚያመላክተው የምንኖርባት ፕላኔት ኮድ ሬድ ወይም ደግሞ ቀይ መስመር ውስጥ ገብታለች። ይህም የመቶ ዓመት የባህር ጠለል ከፍታዎች በተደጋጋሚ ቶሎ ቶሎ እንደሚከሰቱ የሚያስጠነቅቅ ነው። በዚህ ደግሞ ዝቅተኛ ገቢ ያላቸው ሀገራት አስከፊ ሁኔታ የሚጎዱ ቢሆንም ማንም ግን አያመልጥም። ፕሮፌሰር ሚካኤል ኦፕንሄመር ስለ ሪፖርቱ እንዲህ ይላሉ።
የበለጸጉት ሀገራት ችግሩን ያመልጡታል ማለት አይደለም። ነገር ግን አቅሙ ስላላቸው ግንቦችን እየገነቡና ሌሎች ነገሮችን እያደረጉ ችግሩን ማዘግየት ይችላሉ ማለት ነው። ስለዚህ በአየር ንብረት ለውጥ ምክንያት ሕይወታቸውን እያጡ ያሉ ሰዎችን ሕይወት ለመጠበቅ የማላመድ እንዲሁም ወደ ከባቢ አየር የሚለቀቁ ጋዞችን መጠን ልቀት ለመቆጣጠር መጣር አለብን ማለት ነው።
ዩናይትድ ስቴትስ በመጪው 2030 ዓመተ ምህረት የግሪን ሃውስ የካርቦን ዳይኦክሳይድ ልቀቱን በግማሽ ለመቀነስ ቃል ገብታለች። በመጪው ህዳር በስኮትላንድ ግላስኮ በሚደረገው ስብሰባ ላይም ሌሎች ተጨማሪ መልሶች ይፈለጋሉ። ነገር ግን በባህር ዳርቻ ለሚኖሩ የዓለም ማህበረሰቦች የውሃው መጠን ከፍ ማለት ጊዜው እየሮጠ መሆኑን ያሳያል። አድማጮቻችን፣ የጋቢና ቤ የአርብ ምሽት መሰናደው እዚህ ላይ ተጠናቀቀ። ከእጅጋየሁ ሽባባው ዘፈን ጋር የምንተዋችሁ ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ አብረናችሁ ነበርን። ሰናይ ቅዳሜና እሁድ እየተመኘን በዚሁ እንሰናበታለን። ደህና ደሩ።
አባለም ለምኔ lemon 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 abalam lemon edam molam nikfai